ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በባቢሌ ቶላ ተደርሶ በጸጋዬ ገብረ መድህን የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 10 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸጋዬ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 11 ምዕራፍ 2 ምን ያህል ኢትዮጵያውያን ኢትዮጵያውያት ሞቱ በቀይ ሽብሩ ወቅት። እውነታው እንደሚያሳየው አንዲት ሀገርንና በሚሊዮን የሚቆጠሩ ህዝቦቿን በስንት የተለያዩ መንገዶች ጉዳት ላይ የጣለን ነገር በቁጥር አስልቶ ማቅረብ መቼም ተገቢ አይመስልም። ግን አጠቃላይ ጭንቅ ጉዳዩንና የሟቹንም መጠን ሊያቃልሉ የሚሞክሩትን ሃይ ለማለትም እንኳ አንድ መልስ መሰጠት አለበት። ምን ያህል ለሚለው ለዚሁ ጥያቄ ብዙ ኢትዮጵያውያን የየራሳቸው መልስ አላቸው። ምን ያህል ሞተ ተብለው ሲጠየቁ አንዳንዶቹ ማን አልሞተም ብለው ይመልሳሉ። ሌሎች ደግሞ እግዚአብሔር ብቻ ነው የሚያውቀው ብለው ይመልሳሉ። የሞተው ያን ያህል ነበር። ሽብሩ በብዙ ረገድ ሁሉን ያስተካከለ ነበር። ያልጎበኘው የአገሪቱ ክፍል አልነበረም ማለት ይቻላል። ቢያንስ ከተሞችን እስከ ወረዳ ድረስ በጾታ፣ በሃይማኖት ወይም በብሔር ላይ የተመሰረተ ልዩነት አላደረገም። የደርግ ነፍሰ በላ ወሮ በሎች በተለይ ሴቶች ላይ የተለየ አውሬነት ያሳዩ ነበር። አስከፊውም ጭፍጨፋ የተፈጸመው አማሮች በነበሩበት አካባቢ ነበር። ደርግ ዳር እስከ ዳር ለነበረው ተቃውሞ መገለጫ ኢሃፓን አድርጎ ስለወሰደ ሽብሩ በኢሃፓና ከሱ ጋር ዝምድና ባላቸው ላይ አተኮረ። ነገር ግን ሽብሩ ከኢሃፓ ጋር ተሰስር ከነበራቸው በላይ ነበር የፈጀው። የግድያውን መጠን መገመት የሚቻለው ድምጹን ያሰማ ተቃውሞውን ሁሉ ጠርጎ ለማጥፋትና አክሎም ለመግደል ያለምንም ማማረጥ ሆን ብሎ ለመጨፍጨፍ፣ ህዝብን ሽብር ውስጥ ለመክተትና ቀልቡን ለመግፈፍ መንግስት ታጥቆ የተነሳበት እቅዱ እንደነበር ተገንዝቦ አጠቃላይ ሁኔታ ሲታይ ብቻ ነው። ሽብሩ ደርግ መንግስቱ ጽኑ እንዲሆንለት ማረጋገጫ ይሆንልኛል ብሎ የመረጠው መንገድ ነበር። ይሄው ስሌት የብዙ ሺህ ሰው መሞትን፣ በብዙ ሚሊዮን የሚቆጠር ህዝብን መግዛትን በሚዛን ያስቀመጠ ነበር። የቁጥር ነገር ከተነሳ ሽብሩ ሲያሚውን አግኝቶ የጀመረበትን በትክክል ማስቀመጥ ይጠይቃል። ቀዩ ሽብር በወቅት ተሰይሞ የጀመረው የካቲት 1969 ዓመተ ምህረት ሲሆን ከዚያ በፊትም በተለይ ከመስከረም 1968 ዓመተ ምህረት በኋላ ሽብርና ግፍ ይፈጸም ነበር። ነገር ግን ሽብሩ በይፋ እስከ የካቲት 1969 ድረስ የቀይ ቀጸላ አልደረከም ነበር። ሜይሶን የደርግ ሽብር በመሰረቱ የጀመረው ከነሐሴ 1969 ዓመተ ምህረት በኋላ ነው ብሎ ይከራከራል። ይህ ግን ሜይሶን ከደርግ ጋር የተቆራረጠበትን አጉልቶ የሚያሳይ ነው። በግልጽ እንደታየው ሜይሶን ከደርግ ጋር ከመቆራረጡ በፊት የነበረው አረመኔያዊ በሆነ መንገድ ሙሉ በሙሉ የተሳተፈበት ሽብር አብዮታዊ ነበር፣ ስለሆነም መደገፍ ነበረበት ባይ ነው። በወንጀል ያደፈ ያለፈ ታሪኩን ነጭ ቀለም ለመቀባት የሚያደርገውን እንደዚህ አይነት ሙከራ ወደ ጎን ትተን ስለ ቀይ ሽብሩ ስናነሳ ይህን ስያሜ ይዞ በተፈጸመው ግፍና ከየካቲት 69 እስከ 1971 ዓመተ ምህረት ድረስ በቀጠለው ላይ ራሳችንን እንወስናለን ማለቱ በቂ ይሆናል። በግፍ ስለወደቁት ሁሉ የተመጣጠነ ግምት ላይ መድረስ እንዴት ይቻላል? ግድያው በጣም በተጧጧፈበት ጊዜ የነበረውን የግምት መጠን ደርግ ያወጣውን ዝርዝር በመደመር አንዳንድ ፍንጭ ሊሰጡ የሚችሉ ከሞት የተረፉ ሰዎችን በመጠየቅ የቀኑንና የማታውን የሞት መጠን ከግምት ውስጥ በማስገባት አዲስ አበባ የሆነው በሌሎችም በመላ ሀገሪቱ በሚገኙ ትላልቅም ትናንሽ ከተሞች እንደሚደገምና እንደሚባዛ ባለመርሳት ለመገመት መሞከር ይቻላል ብለን እናምናለን። መነሻ ምክንያታቸው ጥያቄ ላይ ሊወድቅ የሚችል አንዳንድ ወገኖች በቀይ ሽብሩ ለደረሰው አጠቃላይ የሰው ሞት 5000 የሚለውን አሃዝ ለማቅረብ ሞክረዋል። ለምሳሌ በረከት ሀብተ ስላሴ አንድ ጽሑፍ ላይ ይህንን አጽፎ በአሜሪካ ባለስልጣኖች፣ በተባበሩት መንግስታት የቀድሞ የአሜሪካ አምባሳደር፣ በተባበሩት መንግስታት ጭምር ተወስዶ ተስተጋብቷል። የሆነ ሆኖ ይህ አሃዝ ከሚያዝያ 1969 እስከ ግንቦት 69 የተፈጸመውን ግድያ እንኳ ግምት ውስጥ ለማስገባት እንዳልቻለ ማየት ይቻላል። በአንድ ወር ጊዜ ውስጥ ከአምስት ሺህ ያላነሹ ሰዎች ተገድለዋል። 1500 አዲስ አበባ ውስጥ በሜይዴይ ዋዜማ ሰላማዊ ሰልፍ ተገድለዋል። ደርግ ራሱ በስድስት ክፍለ ሀገሮች ውስጥ በገጠር አካባቢ ከግንቦት 6 እስከ 7 1713 ሰው መግደሉን ገልጿል። እንዲሁም የስዊድሽ ሴቭ ዘ ቺልድረን ፈንድ ዋና ጸሐፊ በቀን በቀን በትክክል ለማስቀመጥ በየሌሊቱ ከመቶ እስከ 150 ሰዎች አዲስ አበባ ብቻ ይገደሉ ነበር ብሎ ዘግቧል። ኢወርዱን 100 አድርገን ከተነሳን እንኳ የተፋፋመ ግድያ ከተካሄደባቸው ወራት አንዱ በሆነው በግንቦት 1969 ውስጥ 3000 ያህል ሰዎች ተገድለው ነበር ማለት ነው። በግልጽ እንደሚታየው 5000 የሚለው አሃዝ አንድም መረጃ አለማግኘትን ያሳያል፣ አንድም ደግሞ ከፍ ያለ ቁጥር መጥቀሱ ጠንከር ያለ ፖለቲካዊና ወታደራዊ ትግል መካሄዱን በማመልከት ለኢሃፓ ስም ያተርፍለታል በሚል የተሳሳተ እምነት ሆን ተብሎ እልቂቱን አቃሎ ለማቅረብ የተደረገ ሙከራ መሆኑን ያመለክታል። እስቲ አንዳንድ ግምቶችን እንመልከት። አምነስቲ ኢንተርናሽናል ቢያንስ 10000 ሰዎች በየካቲትና በታህሳስ 1971 መካከል ተገድለዋል ብሏል። በእኛ በኩል በግንቦት ወር ብቻ እንኳ ከ5000 ሰዎች በላይ መገደላቸውን አሳይተናል። የተፋፋመ ግድያ የተካሄደባቸውን ብንወስድ ከየካቲት 1969 እስከ ሰኔ 1969 ቀዩ ሽብር በጣም ግሞ ነበር። ደግሞ ትንሽ ቀዝቀዛልና እንደገና ከጥቅምት 1970 እስከ ታህሳስ 1970 ዓመተ ምህረት ድረስ ተጋጋመ። ሮይተር የካቲት 28 ቀን በዘገበው ላይ በጥርና በየካቲት መካከል 2000 ሰዎች እንደሞቱ መገመቱን ይገልጻል። يمواج بزات بطعم كفيا لندن بر ترتر يلوم يتلي ايو جن فيلاوچن بميدي وازيما بتحساس وست عدي سببا بليلوش ورات بنازريت بغندر بدسينا بليلوش كتموش نتالا مساليوش بنوست كلاي كتكاس نولكو يميهد احزلاي اندرسالن بعد سبب براسوا شبرو بتفافا مباتشو وراتوست بيلليتو كمتو حمسا يالان نسو سووش مموتاتشون النرقاقتالن لمسالي اند تحساس بالوت يتليجو جزياد دقمو احزو كف فلال الزيابلاي دقمو قد يو بيجيقانونا بيلليتو بليجو ليجو ياغريتو اكفلوشوست يفزسم نبار بتليم بشوا بغندر بهاررقي بغوچامنا بولو ينهلو بغمت ماسگباتنا يكن يدريتون قدييانا كامسا اسكولت متو اكبابي يميدرس بزات يالاچون بقوارت بقوارت يتقفلو يميرشانوتن اسرنوت كسليتاچنوست ماكل ياسفلقال Professor Richard Greenfield ሁለት ሚሊዮን ያህል ወንዶችና ሴቶች የሽብሩ ዘመቻ በተፋፋመበት ወቅት እስር ቤት ውስጥ እንደነበሩ የሚገልጽ ዘገባ አቅርበዋል። ነገር ግን JC Gilbert ከ80,000 እስከ 100,000 እስረኞች ከተከለኛው ቁጥር ዝቅ ያለ ይሆናል ብሎ ከዘገበው ጋራ እንስማማለን። የሽብሩ ዘመቻ በመላ አገሪቱ በተለያዩ እስር ቤቶችና ማቆያ ማዕከሎች በተፋፋመበት ወቅት ከ250,000 ያላነሱ እስረኞች ነበሩ ብለን እንገምታለን። ከነዚህም ጥቂት ተቆንጥሮ ተፈቶላቸዋል። ታዲያ በአሁኑ ጊዜ ከ30,000 የማይበልጡ የፖለቲካ እስረኞች ናቸው አሉ ተብሎ የሚገመተው። ሌሎች የደረሱ በእኛ ስሌት መሰረት ወደ 150,000 የሚጠጉ ኢትዮጵያውያን በቀዩ ሽብር ተገለዋል እንላለን። ወታደራዊው መንግስት sultaan ከያዘበት ጀምሮ ቀይ ሽብሩን እስካጠፉበት እስከ 1971 ዓመተ ምህረት ድረስ በአጠቃላይ የተገደለው ሰው መጠን ከ250,000 አንስም። ይአሃዝ በመሰረቱ ረገጥ አድርጎ የያዘ ግምት ሲሆን አጠቃላይ ቁጥሩ ላይ ለመድረስ የሚቻልበት ሁኔታውን ሲሆን ከትክክለኛው ቁጥር እጅግ ዝቅ ያለ ሆኖ እንደሚገኝ እርግጠኞች ነን። ደራሲው ያነጋገራቸው የተወሰኑ ኢትዮጵያውያን 250,000 የሚለው አሃዝ ከቀይ ሽብር በፊት የነበረውን ግፍና ግድያ ሳይጨምር ለቀይ ሽብሩ ወቅት ብቻ የሚስማማ ነው ይላሉ። እኛ ግምት ከሽምቅ ውጊያው ጦርነቶች ጋር የተያያዘውን በገጠር ውስጥ የደረሰውን ህይወት መጥፋት አይጨምርም። ያቀረብነው አሃዝ መንግስቱ ኢያፓንና በከተሞች አካባቢና በከተሞች ውስጥ በዋናነት ተከማችቶ የነበረውን ወታደራዊ አገዛዝ ላይ የተነሳ ተቃውሞ ለማጥፋት እርምጃ ሲወስድ የሞቱትን የሚመለከት ነው። አዲስ አበባና በሌሎች ከተሞች ውስጥ በሽብሩ ያልተዳሰሰ ቤተሰብ የለም ለማለት ያስደፍራል። በርግጥም ከላይ ከተጠቀሱት በብዙ ሺህ የሚቆጠሩ የጠፉ በሚል ፈርጅ ውስጥ ይቀመጡ ይሆናል። ግን ሁሉም እንደሞቱ ምንም አይነት ጥርጣሬ ሊኖር አይችልም። እንዲህ አይነቱ ግፍ በሌሎች አገሮችም ተፈጽሟል። አርጀንቲና፣ ኡራጓይ ወዘተ። ግን ከደርግ ሽብር ጋር ሲመዛዘን ደብዛዛ ይሆናሉ። ደርግ የቺሊውን ፒኖሼ ፋሽስት እያለ ይወርድበታል። ግን ሲወዳደሩ የሳንቲያጎዎቹ ነፍሰ ገዳዮች ለዘብተኞች ሆነው ይታያሉ። ዞሮ ዞሮ ቀደም ሲል እንደተገለጸው ምን ያህል ሞቱ የሚለው ጥያቄ ይህን ያህል ክብደት ያለው ሆኖ አይታይም። በዚህም ሆነ በዚያ ያገሪቷ አንድ ወጣት ትውልድ እንዳልነበር ሆነ። በሚሊዮኖች የሚቆጠሩ ሰዎች በፍርሃትና በሽብር አምሯቸው ተነካ። በአጠቃላይ አገሪቱ ደማች። በታሪካዊው የካቲት አብዮት የተወሰደው እምርታዊ እርምጃ መቆም አይደለም እንዳለ ታጠፈ። የደርግ ሽብር ኢትዮጵያውያን የጓጉለትን አብዮት ደመሰሰው። አሁንም በቦታው ላይ የሚወሳው ይበልጥ ያለፉትን መንግስታት የሚመስል እንዳውም ከነሱ የከፋ ሐሳዊ መሲህ ምስል ነው። ሽብሩ درگن ازیاو که کمان سلطان لیتن تل ترو اندی کرن نا به هیده توستگن کس رو یرگت او مرید کمشر شرویتن اصا مچم سلام انداگین مچم هزباوی دگاف انداگین به تمنجا عفموز لیامت عیفل لگون منم عینت مرگاگات انداگین عدرگو تال کامسو اودت ایگت تلنو منال باتم منی احل بلن بنتاییک مسارتو شبرو بيفا عبكا كتبال بوالانكوا اهنم بممت لا يالوتن لچمر يقبال ميراف سوست يتفدى يوتو ينناغرو من ينناغر ينبرا من ياردا የቀበረ ከሁኔታው ገንጠል ካለና ድረቅ ከሆነ የትችት አውድ ወጣ ብለን ከነገሩ ልብ ውስጥ ካልገባን አስደንጋጭ የሆኑትን የቀይ ሽብር ዝርዝር ሁኔታዎች ለመረዳት አስቸጋሪ ነው። በአይናቸው ካዩት የቁም ስቅላቸውን ከተቀበሉት አሁንም ያስፈሪ ቅዠት ትውስታ ከሆነባቸው የበለጠ ማን ሊያቀርበው ይችላል? ለዚህ መጽሐፍ ካደረግነው አጠቃላይ ጥናት እንደ አንድ ክፍል አድርገን ልንሰበስብ ከቻልነው የመስክርነት ቃልና ዘገባ ጥቂቱን ከዚህ በታች እናቀርባለን። አንዳንድ የመስክርነት ቃል አሳጥረን ነው ያወጣነው። በአንዳንድ ሁኔታዎች ግልጽ በሆነ ምክንያት ስሞች ወይም ተገድፈዋል ወይም ደግሞ በመህፃር ብቻ ሰፍረዋል። እዚህ የምናቀርባቸው ታሪኮች እጅግ አስደንቃጭ የሆኑትን ነው ማለት አይደለም። ነገር ግን ሽብሩን ብሩህ አድርገው ሊያሳዩ የሚችሉ ከመሆናቸውም ጋር አንባቢው የኢትዮጵያ መንግስት አብዮት ለማካሄድ መግደል አለብን ሲል ምን ማለቱ እንደነበር በውል እንዲጨብጠው ይረዱታል የምንላቸው ናቸው። ደብረ ማርቆስ መስከረም 1969 ዓመተ ምህረት ተያዙ። የመኢሶን አባል የነበረ ነገር አቀባይ ሹክ ባላቸው ተነስተው ፖሊስና የቀበሌ ዘበኞች ሊይዙኝ መጡ። ወደ ደብረ ማርቆስ ማዕከላዊ እስር ቤት ወሰዱኝ። ከተወረወርኩበት ክፍል ውስጥ 41 እስረኞች ነበሩ። በሌብነት ከተከሰሱት ሁለት እስረኞች በስተቀር የሁሉም ክስ የኢሃፓ አባላት ናቸው የሚል ነበር። ክፍሉ በጣም የተጨናነቀ ሲሆን ከሁሉም የከፋው ግን ሽታው ነበር። የሽንት ሽታ፣ ያደፈ ገላ ሽታ እንዲሁም በጣም የሚያምስ ክርፋት ነበር። በኋላ ልደርስበት እንደቻልኩት ለካስ ያ ጥምባት በገብረ ሰይል ከተፈዳዩት እስረኞች ቁስል የሚተነፍግ ኑሯል። ከእስረኞቹ ስድስቱ ሽታሁን፣ መልአከ፣ እስጢፋኖስ፣ ገብረ መስቀል፣ ታደሰ፣ አያሌውና ሰርጎሙሄ ከወገባቸው በታች ሽባ ሆነው ስለነበር ለሽንት መውጣት ሲፈልጉ በእንፍቁቅ ወይም ደግሞ በሰው ሸክም ነበር። ደግሞም ጩኸቱን የሚለቅ ወይም በድንገት ዘለግ አርጎ የሚስቅ እጆቹም ላይ ሽንቱን የሚሸና ያበደ እስረኛም ነበር። ማታ ጠሩኝና ወደ አንድ አዳራሽ ወሰዱኝ። የግብረ ሰይል መፈጸሚያው አዳራሽ መሆኑ ግልጽ ነበር። መርማሪዎቹ ግብረ ሰይል ፈጻሚዎቹ አምስት ነበሩ። አንዲትም ጥያቄ ሳይጠይቁ አንደኛው ዝም ብሎ በርግጫና በጡጫ መታኝ። ከዚያም እጆቼን ወደ ኋላ አስረው ክርኖቼን አንድ ላይ ግጥም አድርገው እግሮቼ ከወለሉ በላይ በሚወዛወዝበት ሁኔታ ከጣራው ላይ አንጠለጠሉኝ። አንደኛው እንደ ኤሌክትሪክ ማራገቢያ ወይም እንደ አውሮፕላን ቢልቢላ ያሽከረክረኝ ገባ። አናርኪስት ነህ ተብለህ ተጋልጣል አለ አንደኛው ግብረ አበሮችን ልታጋልጥ ዝግጁ ነህን ብሎ ቀጠለ ፈጽሞ የሃፓ አባልም ደጋፊም እንዳልነበሩ ካዱ ይህንኑ መልስ ይጠብቁ ወይም ለዚህ መልስ የጓጉ ይመስል በጥድፊያ ሱሪየንና ሙታንታይን አወለቁ ሁለቱም የተራቆጠ ቂጤን ገረፉኝ አንደኛው በሾሃም ለበቅ ሌላው በአጭር ወፍራም አለንጋ ተያያዙኝ ሲበቃቸው ገመዱን ቁልቁል ቢጎትቱት ወርጄ ወለሉ ላይ ተዘረርኩና እሪ አልኩ ከዚያም እጆቼን ፈተው ሸሚዜን አወለቁና እጆቼን እንደገና አሰሩ ቦዲ እንድተኛ አስገደዱኝና የተራቆጠው ጀርባዬንና መቀመጫዬን ይደበድቡ ገቡ አምሮዬን በስት ወይም በሞት ምኞቴ ነበር ግን አልሆነም ከጥቂት ጊዜ በኋላ ወረቀት በጥስጣሽ በክብሪት ለኮሱና ደም በሚያዘንበው ጀርባዬ ላይ ጣሉት በጃቸውና በጫማቸው ከመሬት ጋር ሰፍተው ስለያዙኝ ልንቀሳቀስ አልቻልኩም እሪታዬ በጣም ሲጎላ ጊዜ ቆሻሻ ጨርቃፌ ውስጥ ወተፉበት በመጨረሻም ራሴን ሳትሁ ከክፍሌ ውስጥ ሆኜ ስነቃም በደምና በትውከት ዳክሬ ነበር በሁለት ሳምንታት ውስጥ ሁለት ጊዜ ግብረ ሰይል ደረሰብኝ ያንዳንዱ የግብረ ሰይል ዙር ወደ ሁለት ሰዓት ያህል የፈጀ ይመስለኛል ከፖሊስ እስር ቤት በነበርኩበት ወቅት በርካታ እስረኞች ለሊት ለሊት ተጠርተው እየተወሰዱ አንዳቸውም ጨርሰው ሳይመለሱ መቅረታቸውን አይቻለሁ በእንደዚያ አይነቱ ለሊት ነበር እነዚያ የተጠቀስኳቸው ሽባ ሆነው የነበሩት የተገደሉት ውሎ አድሮ በዚያ ጊዜ 1400 እስረኞች ወደ ነበሩበት ማዕከላዊ እስር ቤት ተወሰዱ በጥቅምት 1969 በታህሳስ 1969 እንዲሁም በሰኔና በነሐሴ 1969 ቁጥራቸው በርከት ያለ እስረኞች በማንኛውም ጊዜ በየቋርጡ ከ25 ያላነሱ እየተወሰዱ ይረሸኑ ነበር አንድ ጊዜ በታህሳስ 1969 ዓመተ ምህረት ሌሊት ስሙ ሲጠራ ከክፍሌ አልወጣም ብሎ አሻፈረኝ ያለ አንድ እስረኛ እዚያው ክፍል ውስጥ በዘበኞቹ ታንቆ ተገደለና ሬሳውን ይዘው ውልቅ አሉ። የዚያ ሰውዬ ስም አሁን ጠፍቶኛል። ነገር ግን በ1969 ዓመተ ምህረት መጀመሪያ አካባቢ የተያዘ ወጣት ተማሪ ነበር። እኔ ላይ ክስ አልተመሰረተብኝም ወይንም ለፍርድ አልቀረብኩም። አንድ ሌሊት ለመጠራትና ለመሞት እጠባበቅ ነበር ግን ተረፉ ከአራት ዓመታት በኋላ መስከረም 1973 ዓመተ ምህረት ተለቀቁ ጎንደር ከተማ ውስጥ በታህሳስ 1969 ዓመተ ምህረት ነበር በልዩ የኮማንዶ ወታደሮች የተያዝኩት ነገር አቀባዩ ሰደድ የገባ ባንዳ ነበር በቀጥታ ወደ ጎንደር ቤተ መንግስት ወስደው በሁለት ቀናት ውስጥ ለሁለት ጊዜ ግብረ ሰይል ተፈጸመብኝ ግብረ ሰይሉን የውስጥ እግርን በደንዳና አለንጋ መግረፍን ከጣራ ላይ ጭንቅላት ወደ ቁልቁል ተዘቅዝቆ መሰቀልንና እንደ ኤሌክትሪክ ማራገቢያ መሽከርከርን የአጥንት መጋጠሚያዎችን በወፍራም ቆመጥ መደብደብን እንዲሁም ፍም በመሰለ የጋለ ብረት የጡት ጫፎችን ክንዶችንና መዳፎችን መጥበስን ያካትታል ከዚህ በኋላ ወደ በአታ እስር ቤት ወሰዱኝ ለፖለቲካ እስረኞች በተመደበው በዚህ የእስር ቤቱ ቀጠና ውስጥ ቁጥር ወደ ተጻፈባቸው ጠባብ ጠባብ ክፍሎች የሚያመራ አንድ ትልቅ በር አለ እኔ የነበርኩበት ክፍል ግፋቢል ከአምስት ሰው በላይ አይዝም ነበር ግን በውስጡ 13 ነበር። ሁለት የኢድህ አባላት ናቸው ተብለው የተወነጀሉ ሲሆን አንድ ደግሞ የወንድሙ ሬሳ አውራ ጎዳና ላይ ወድቆ በማየቱ ስላለቀሰ የተያዘ ወጣትነት ያለው ሰው ነበር። ይህ ሰው በኋላ ተወስዶ ተገድሏል። ሌላ ታከለ አሰፋ የሚባል የቴሌኮሙኒኬሽን ሰራተኛ ነበር። በግብረሰይል ያሰቃዩት ቢሆንም የተወነጀለበትን ጉዳይ አያውቅም ነበር። እኔ በተደረስኩበት ቀን ተወስዶ ለረጅም ሰዓት ግብረሰይል ተፈጽሞበት ነበር። ከመለሱት በኋላ ከባድ እንቅልፍ ውስጥ ገባ። በማለዳ መሞቱን አወቅን። ከእስረኞቹ አንድ ሌላ ደግሞ የኢሃፓ አባል ነህ በመባል የተወነጀለ የሬዲዮ ሻጭ ነበር። ግን እሱ የተያዘበት ምክንያት አንድ የልዩ ኮማንዶ አባል በውሽማው ላይ ስለጠረጠረኝ ነው ብሎ አውግቶኛል። ሆኖም ከሳሹ ወታደር የመንግስትን ጋዜጣ ትርኪ ምርኪ ብሎ ይቀድ ነበር በሚል የስምንት ዓመት ልጅ እንዲመሰክርለት በማቅረብ በነገሩ ገፋበት። ጋዜጣ ሻጩ ትንሹ ልጅም ራሱም በግብረሰይል ተሰቃይቷል። ትለቀቃለህ ተብሎ ለተገባለት ቃል ይህ ነበር ዋጋው። ይህ ጋዜጣ ሻጭ አንድ ፍሬ ልጅ ብዙ ጊዜ በግብረሰይል ከተፈዳየ በኋላ በዚሁ ፍዳ ሞተ። አንድ ጊዜ ትዝ ይለኛል፣ ሰውነቱ በሙሉ ደም በደም ሆኖ ሲወስዱት ግብረሰይል ፈጻሚዎቹ ሳቃቸውን ለቀቁትና አንደኛው ከዚያ ከአሳረኛው አፍንጫ የሚፈሰውን ደም በማመልከት እንዲህ አለ፣ ከእናንተ ውስጥ ውስኪ የሚፈልግ ካለ ንጹህ ውስኪ ነው። ሌላ እስረኛ የነበረ አንድ ልጅ ደግሞ የታሰረበት ምክንያት እናቱ የአንድ ቀበሌ ባለስልጣን ወዳጅ ከነበረች ሴተኛ አዳሪ ጋር በመጣላቷ፣ ሴተኛ አዳሪዋ እናቱን ለመበቀል እሱን ልጇን በአናርኪስትነት አስወንጅላ በማስያዝ ነበር። ብዙዎቻችን ጫማችን ውስጥ እግራችን በመቁሰሉ ምክንያት መራመድ አልቻልንም። እኔና ጥቂት ሌሎች ደግሞ መዳፎቻችን በመቃጠራቸው ቆንጥረን መብላት አልሆነልንም። አንዱ ሌላውን ለመርዳት ይሞክራል። በእስረኞች መካከል መተባበር ነበር። ለርሽና የሚወሰዱ ስለነበሩ ሌሊት ሌሊት ቁጥራችን ያንሳል። ጠዋት ጠዋት ደግሞ በአዲስ መጥቶች ቁጥራችን ይጨምራል። በመፍረስ ላይ የነበረው የሰው ስጋ ግማት አያድርስ ነበር። ከሁሉም ግን የሚከፋው ረሻኞቹ እስኪመጡ በጭንቀት የምንጠብቅበት የሌሊቱ ጊዜ ነበር። የመኪና ሞተር ድምጽ ከሰሜን ወይም ከክፍላችን መዝጊያ በስተውጭ የነበረው ሰንሰለት ከተንቃጨለ፣ አንዳንዴም በነፋስ ምክንያት ሁላችንም ተነስተን እንቀመጥና በጭንቀት እንጠብቃለን። ከግብረሰይል ፈጻሚዎቹ ይልቅ ሌሊቱን እንጠላው ነበር። በአሰቃቂ ሁኔታ ግብረሰይል ከተፈጸመበት በኋላ ስለተገደለው ስለ ኃይሉ አስፋው ልነግራችሁ እችላለሁ። ዋናው የተያዘበት ምክንያት ወታደሮች ሊይዙት መጥተው ካጡት አንድ ተጠርጣሪ ጋር በአንድ አጥር ግቢ ውስጥ ይኖር ስለነበር ነበር። ተጠርጣሪው መላኩ ተስፋዬ የተባለው በኋላ ተይዞ የተገደለው ነበር። የሆነ ሆኖ መልአኩን ለማግኘት ባለመቻላቸው ኃይሉን ወሰዱ። ብዙ ጊዜ በግብረሰይል አሳሩን በላ። የግር አውራጣቶቹ ስጋቸው ሙልጭ ብሎ ተገፎ አጥንታቸው ይታዩ ነበር። በቁሙ በሰበሰና ከዚሁ እንክብካቤ ካልተደረገለት ቁስል የተነሳ ሞተ። ሰኔ 1969 ዓመተ ምህረት ሬሳውን በጥይት ወንፊት አድርገው አውራ ጎዳና ላይ አውጥተው ጣሉት። ስለ ሐሰንና ኢድሪስ ኢብራሂም፣ ስለ ያዩ ብርሃኑና አሚኑ ኢብራሂም አውቃለሁ። ሁሉንም ክፉኛ ቁም ስቅላቸውን ካሳዩአቸው በኋላ አንድ ሌሊት ረሸኗቸውና ሬሳቸው ከተማው ውስጥ ተጣለ። ኢድሪስና ኢያዩ አባ ሳሙኤል አጠገብ አዘዞ ሲጣሉ ያሰንና ያሚኑ ሬሳዎች ደግሞ ከቤተሰቦቻቸው ቤት ደጃፍ ላይ ገበያ አካባቢ ተጣሉ። ስድስት ዓመት ልጅ የነበረው ወንድማቸው ከሬሳው አጠገብ ሲያለቅስ ወታደሮች አግኝተው ገደሉት የሚል ወሬ በኋላ ሰማው። ምን ያህል ተገደሉ? ይህን ያህል ብሎ ለመናገር አስቸጋሪ ነው። ነገር ግን እስረኞች ተወስደው ሳይገደሉ ያደሩበት ሌሊት እንዳልነበር መናገር እችላለሁ። ወሎ ኮረም፣ ደሴ፣ ኮምቦልቻ ወዘተ ውስጥ ብዙዎች መከራ ተቀበሉ፣ ብዙዎች ሞቱ። አንደኛ ደረጃ ትምህርት ቤት ውስጥ መምህር ስለነበረው አሰግድ አሻግሬ ልነግራችሁ እችላለሁ። የካቲት 1969 ዓመተ ምህረት ውስጥ ከሞገስ በላይ፣ ጋሻው በዛ፣ መኩሪያና ከሌሎች በርከት ያሉ መምህራንና ተማሪዎች ጋር ተያዘ። ሁሉም በኢሃፓ አባልነት ተወንጅለው ጭካኔ በተመላበት ሁኔታ ግብረ ሰይል ተካሄደባቸው። ነገር ግን ማንኛቸውም ያመኑት ነገር አልነበረም። ሞገስ፣ ወንዳይ፣ ተካ፣ ጋሻውና በርከት ያሉ ሌሎች ወደ ሸዋሮቢት በረሃ ተወስደው ተገደሉና የጅምላ መቃብር ውስጥ ተቀበሩ። ይህ የሆነው የካቲት 30 ቀን 1969 ዓመተ ምህረት ነበር። አሰግድ ለስድስት ወራት ከታሰረ በኋላ ተለቀቀ። ግንቦት 1970 ዓመተ ምህረት የሽብር ስኳዶች እንደገና ሊይዙት ሲመጡ ቀደም ሲል ራሱን ለመግደል ማላታይን የተባይ ማጥፊያ መርዝ ጠጣ። ነገር ግን ወታደሮች እርጎ እንዲጠጣ አስገድደው የጠጣውን እንዲያስታውቅ አደረጉትና ወደ ደሴ ሆስፒታል ወሰዱት። ነፍሱን ሲያውቅ ወደ ፖሊስ ጣቢያ ተወሰደ። በመካከሉ እረፍት ሳይሰጠው በተደጋጋሚ ጊዜ ለበርካታ ቀናት ግብረ ሰይል ተፈጸመበት። ከዚያም ተረሸነና ሬሳው ከደሴ አውራ ጎዳናዎች ባንዱ ላይ ግንቦት 1970 ዓመተ ምህረት ተጣለ። ከአሰግድ አሻግሬ ሬሳ ጋር አብሮ የተጣለው የኃይሉ ገብሩ ሬሳ ነበር። ይህ ተማሪ እነዚያ የፍዳ አበጋዞች ያለ የሌለ የግብረ ሰይል ዘዴ ሁሉ ተቀብሏል። ኃይሉ በእውነቱ የሞተው ከሱ ጋር እዚያው ክፍል ውስጥ የነበሩትን 12 ሌሎች ወጣቶችን ለማዳን ነበር። ልጆቹ አንዳቸውም ከ16 ዓመት በላይ ያልነበሩ ሲሆኑ በእስር ቤቱ ሁኔታና በግብረ ሰይሉ እጅግ ተሸብረው ነበር። ታዲያ ኃይሉ ልጆቹን የመለመለን እሱ ነው ብለው እንዲያጋልጡት ነገራቸውና እሱም ለግብረ ሰይል ፈጻሚዎቹ ልጆቹን ሊጠቀምባቸው ሞክሮ እንደነበርና በመሰረቱ ምንም እንደማያውቁ ምንም እንዳላደረጉ ገለጸላቸው። ልጆቹን ትተው ኃይሉን ለ15 ቀናት በግብረ ሰይል አፈዳዩት። ከዚያም የህይወት ምልክት ምንም ያህል የማይታይበትን ስጋውን በጥይት ደብድበው አውራ ጎዳና ላይ ጣሉት። እንደሚጠበቀው በኋላ ከልጆቹ አራቱ ተገደሉ። የቀሩት 8ቱ ከሞት ተርፈው እስር ቤት ውስጥ ነበሩ እስከማውቀው ድረስ። ህዳር 1970 ዓመተ ምህረት ከኔቱ ጋር ወልዲያ ውስጥ የተያዘች አልማዝ ታደሰን አውቃለሁ። አልማዝ እስር ቤት ውስጥ አረመኔያዊ ግብረ ሰይል ተፈጽሞባታል። አፍረተ ስጋዋን በካራና በጠርሙስ እንዳልሆነ አድርገውታል። ጡቶቿን ቆርጠዋል። በቁስሉ ጠንቅ ብቻ በሞተች ነበር። ነገር ግን ከካሰች በርሄ መምህርት፣ ከተሻገር አያሌው፣ ከይመር ከበደና ከሌሎች 10 እስረኞች ጋር ከእስር ቤት አውጥተው ረሸኗት። እንደተለመደው ሬሳቸው ለትርኢት አውራ ጎዳና ላይ ተጣለ። ወልዲያ ከተማ ውስጥ በ1970 ዓመተ ምህረት ህዳር 13 ቀን መጋቢት 8 እና ታህሳስ 11 ቀን እኔ ራሴ የቀሽብሩ ያይን ምስክር ሆኛለሁ። 49 የተበጣጠሱ ሬሳዎች አውራ ጎዳና ላይ ተጥለው ቆጥሬያለሁ። አወቃስ ማማው የግል ድርጅት ውስጥ ይሰራ የነበረ ደስታ ሲሳይ ተማሪ ከበደ መምህርና 14 ሌሎች ተማሪዎች ነሐሴ 1970 ዓ.ም ካላማጣ እስር ቤት ጫካማ ወደ ሆነ አካባቢ ተወስደው የራሳቸውን መቃብር እንዲቆፍሩ ከተደረጉ በኋላ ተገድለው ተቀብረዋል። ከወሎ እስር ቤቶች ውስጥ በዚህ አይነት ሁኔታ የጠፉ ሰዎች ቁጥር በርግጥም በጣም ብዙ ነው። አዲስ አበባ ጥር 11 ቀን 1970 ዓመተ ምህረት ተያዝኩ። ሲያዝ ሁለተኛ ጊዜ ነበር። በመጀመሪያው ጊዜ ህዳር 1969 ዓመተ ምህረት ባፈሳ ተይዤ ከሁለት ሳምንታት በኋላ ተለቀቅኩ። በሁለተኛው ዝር ከጠቋሚ ባገኙት ፍንጭ ተነስተው የቀበሌ ዘበኞችና ካድሬዎች ከቤቴ ያዙኝ። ከመጀመሪያው የጥቂት ጊዜ እስራቴ በኋላ ወደ ሲኒማ ቤት ጨርሶ አልሄድም ነበር። ምክንያቱም ከሲኒማ ቤት በሚወጣበት ጊዜ የታጠቁ ዘበኞችና ፊታቸውን የሸፋፈኑ ጠቋሚዎች ይጠብቁና ሰውን እየጠቆሙ ያስይዛሉና ነበር። ቀበሌ 43 እስር ቤት ውስጥ እንድቆይ ተደረገ። ከዚያም ከፍ ወዳለው ወደ ከፍተኛ 3 እስር ቤት ተዛወርኩ። ቀበሌ እስር ቤት ውስጥ ወደ 145 ግድም ነበርን። ከፍተኛ ውስጥ ግን ከ500 የምናንስ አልነበርንም። ሁሉም የተወነጀለው በኢሃፓ አባልነት ነበር ብሎ ለመናገር የሚያስደፍር ሲሆን ጥቂቶች ከትጥቃዊ እርምጃ ጋር በተያያዘ የተያዙ ነበሩ። ከነዚህኞቹ የተረፈ አልነበረም። ምርመራው ቀጥ ያለያዘ ሲሆን ግብረሰይሉ ግን ዝንፍ የማይል ነበር። ግብረሰይል ከፈጸሙብኝ በኋላ የኢሃፓ የከተማ ትጥቅ ስኳድ አባል መሆኔን እንዳምን ጠየቁኝ። ግን የራሴን የሞት ብያኔ መፈረም ስለሆነ አሻፈረኝ አልኩ። በቀበሌም በከፍተኛም እስር ቤቶች ግብረሰይል ተቀብያለሁ። የሚከተሉት የግብረሰይል አይነቶች በቀጥታ በኔ ላይ ወይም በእስር ቤቱ የክፍል ባልደረቦቼ ላይ የዋሉ ነበሩ። ወፌላላ ፈላጋ፣ የኤሌክትሪክ ንዝረት በተለያዩ የሰውነት ክፍሎች መልቀቅ፣ ጣቶች ላይ ምስማር መምታት፣ የተራቆተ ጀርባን መግረፍና ሽንት በላዩ ላይ ማፍሰስ ወይም በቁስሉ ላይ መሽናት፣ በካራ ወይም ሳንጃ የሰውነት ክፍልን መቁረጥ፣ በቤንዚን የተራሰ ጨርቅ እና የተቀደዱ ወረቀቶች አርጎ ማቃጠል፣ በልብስ ካውያ ጀርባን የመተኮስ የግብረ ሰይል ዘዴም እንደነበረ ሰምቻለሁ። እኔ ላይ አልደረሰብኝም። ብልቶቻቸው የተበላሹ፣ እጅ እግሮቻቸው የተቆራረጡ እስረኞች ነበሩ። እዚህ በነበርኩበት ጊዜ ለሊት ለሊት ስም ይጠራና እስረኞች ተወስደው ይገደላሉ። ከፍተኛ እስር ቤቶች ውስጥ የሚካሄደውን አጠቃላይ የግፍ አድራጎት የሚቆጣጠሩት እነዚያው ባለስልጣኖችና ካድሬዎች ያሉባቸው የቀይ ሽብር ኮሚቴዎች የሚሏቸው ነበሩ። ኮሚቴዎች በተወሰነ ጊዜ የተወሰኑ እስረኞችን ምንም እንኳ ጥቂቶቹ አስቀድሞ የተረሸኑ ቢሆንም የሞት ፍርድ በፊርማቸው ያጸድቃሉ። ለአዲስ መጦች በግብረ ሰይል የተፈዳዩት እስረኞች ሁኔታ ብቻ እንኳ ራሱን የቻለ ሰይል ነበር። የማታ ማታው ጭንቀትም ሁለንተናን እንኩትኩት የሚያደርግ ነበር። ሚስቱም ጭምር የታሰረች እስረኛ ትዝ ይለኛል። በየጊዜው ዘበኞቹ በእኛ ፊት ሚስትህ እንጂ መልካም አላት፣ አንተ ብቻ ልትደሰትበት መፈለግህ የሚያሳፍር ነው እያሉ ያፌዙበታል። ሌላ ጊዜ ደግሞ እንዲህ አሉት፣ አትስጋ፣ سنقله ميستن لك كقولنكنا اندت تاقفه النادر قلها اللن مهالام فلتم بالنا ميستو تقدلو في الساميو موت بايهونم ليلام تمساساي تاريكاو قالو سويو ايتيبيا يرمنقد سراتنيوش مهابروست يسرا نبار كيازوت بوهالا ميستوننا يسدست عملت لجونم ودا سربيتو وامتو اتشو متوالكاو سيتيوان دفرات النار اقزج لجون واتدروتشو ايهابان يميكا ومفكر اندي چو هاستمالوتنا اباتو فيت النزيان مفكروتش انديان بالنبي الدرقال كسوستورات بوهالا يا يالتدل سويي كار اقزج ميستوغار اين لاين اندي قطاتمو سيدرق متوالكاو دقمو ازياو ايان قوابب بسويو وردت يفنكن نقبا سويو رجم جزي كتقبلو قبرا سيدي لك يهن مايتو عدككو بوهالا انت تفتا سمو ازيا بوهالا بمشتونا بسو مكاكل يهونونجن على وكم از ادوين سلم التبال يتيجي من انت مرتبيت وطا تماري موقالو كدرس ابات السكاكي قبر سيدي تنسى يالمواما نقر مكمس اتشدم نبر لكسلوا حكمنا كالما نيتنا كرابي تنسى موتج نقرقن ريسان بطيت دبدبو تقمت شيزتي متوصل سازتي يا متامرت لسفر واوس جو تعلوات بتقراي رشالمات يونيتي يسرى ينبرو قبر صاد كان هايلي مكالي تيازنا قبر سيل تفز سمبت انديوتا ليادر قوت يها بابال النتن سلال تشالو ودا قدي سببو يسطا كفر لاكوت زيام انديو بيتكتاتاي لقنات بقبر سيل تفدايتو بزياو موتا بزوچو يأسر بيت يكفل بالدربوچي في الساميات تغرلو آورا غدانا لأي مطال هنا اني عالم بقاين كتسدد كوالا مسكرم شيزتي متو سبا عمستا متمرت تلقاكو كس فزمو عال تمسرت بنيم ويم بوغ عال تفرد بنيم شوا بايني ايو تنو يمسف الله تشوف يمجمر يو تاريك بوانا النت يميات الكرو بيفات النت المقاو راجة بمافود وردا ودمي قنيو ودج راميدا كادي سببا متو سلنبرو تاريكو سلتبالي تاقاينو ودشوا روبيت يمر مرام اكل يزو يامتو تلت بوفيلا لاينت يدبدبو تجمر يا يمجمر يقنو نبرنا ندهو اللاتشنم اقروتشو يدمو نبر بمي كتلو كان اندقنا دبدباو كتلو قبراب بروتشوننا يغنينيونات مسمرون اندياوتا تطيقا عند يمي قنانيو باكبابي اندالنا اندميا ساياتشو نقراتشو يمسا ساعت سلتك عربة قبرسي الفساميوتشو بوليسوتشون ودا كفلو اندي ملسو تازو ودا يبيتاتشو هيدو تاريكو بزينجزي بتعام تداك موال سونتوم بيبوتاو ايداما نبار ودك فلو ترامدو بكت تتامك بات سلاكاتو ودكا كبرك زيابير يتبالة من تاملاسي اللو عالنقا يازا بوليس تاريكون بالنقاو راسو لايسي متاو يالنقاو عندو ملاس عينون كفو نيامتو سنتكاونا يتاريكو عين فسسا تشكمو ودك فلو استسيو روروتم بقعار چوها لليت عود تولي وستو تفلقو نبار نقرقن بمتفاف لاي نبار عندينو عبتوال عندو تفتوال يوست تقروتشو تبتعتسو دم يازن بالو جربو النافيتو عبابتوال مالدا دي وستو تمتو يمر ماريو تشوالكا يدر قابالنو يميبال متوالكا سلمون نبار تاريكو قشتو ستيال يمس لنبار ودنيو تشين تاسايينا له عالو تنى بيجو مكيناوست كتو وسلوت بحالان ده سمانو تاريكو عند قدنياون تقومو عسيزواتشو ليلان بمنغد لاي عمالاك تواتشو يه عدقنيانو بلو غلصو اللاتشو نروال سلزيم تاريكون عدس كاسيازو سونا كمكناني جوغار تتواتشو عدقنيانو يتبالون آتم دولة مياز هيدو بونا منغد تاريكونا ليلاو سو يمكناني جون شغوتنات كوچنو لاياكو سلو تاملتو بحالا لنردان ده چالنو يا ليلاو سو تاريكون بجر باو عزلوتنو ياملتو يز اتتاوچو سو وج تملسو متونا تاريكو ماملتون ساينغرون كأي شبر اندمي فافا مبن تغزتو بن عندان دو چاچن تاريكو تغلوه هونال سنن ليلوش دغمو وي عملتو هونال ويم دغمو مكيناو ايتن قسا قسا بمزلل راسون غلوه هونال بلو ترترو كتكيت كانت بوهالا يدر نفس قداوش يالتاس بدل قطماتشونا باكباوي بطام يفلق ينبرو جيتاني بزاي تبالي تاقاي لعمل تسي موكر بتوكس تيازة جيتاني شعارو بيت يمر مراما اكال اندمتا كمر ماري وچو يقبرا سايل فسامي وچو عندو نقوسي تبالي تبدلسو زلو افافادر رقونا باينا چن جايين قلت جوچون سبراتشو كزيام جيتانهن كسيمين طول اللاي زرروت نقوسي اندقنا جيتانهن بزيا بكبادي وتدر جامع افافون برقيت جامع تاونا افون دم مولاو كترسو جوم تكيتو تسبرو دم كفلكين تكبل علنا جيتانه نقوسي سوري لاي تفابت نقوسي اكلو متاونا لبسول ديكا يرهيدا كزيام سيمالس الجوچو ناسرو بو فيلالا دبدبو اندقنا ولالو لاي سيطلوت النسون مستبون قطلة اندقنا نقوسي كسيمنتو ولالو غارا قاجو بزيك زي يجيتانه ملاسو النت بدم تبكلة يتقطع التبنى يتقطقطو فيتو كما يتاوك بالدرجة لاي درسة جوچو ناغروچو كمزنت عطلاتشو يتنسا عطن توچو ناغتو متو ناچو نبر يام هنو جوچو بسنسلت اسمرا كاتين عبلن بمنتراو اندسروچو نبر لليت ككفلاتشنو ستندال يتانه اندمك اوسالة تكاك مومو هايت ايك نبر مالدا اندقنا متونا اندتا لمدو يكفلون برراس كفتو كرفاتون دامساتشو اندامس ديك ايها الكويتو قبو كيدان ادقمو اندقنا باندقان مولو قبرا سير كمسقلون كايبوالا مدبك عواشاون لياسا ياتشو تسماما مرامد يمايشل سلن برم تشكما وسلوت الزيام تكيت قوانتا يتسبر اوزيت امن جاننا بربري اغنيو بندت يزو التملسونا كشاشاو هابت ملابت برميروز تزفقوت مزفقننا السكاك دبدبان يفرار قبت نبر لليت كفلاتشنوست كيتانه اندن نگر لو طيقان جن من انداد الرقو اندو قبرسيل سيفت سمبت لياوت ايش لالبلو هلوم سلفرر يمايهون نگر نبر عند سرنيا چگرون زرزرو بغزارا سوهيوتون انديات افامك كارو مكاكلاتشن سلايوچنا نگر لماو تاتات يتتكلو منبرو كيتانه عندون سرنيا قد قدون استقفو اندياكو موتا يكو كزيام اجو يتاسربتن كاتينا تلالاك مشقوريوچ ودافن چاو استقاننا بسيمين توول اللاي تفتفتا بتام يمياستنگت استريو نبر دغنا ياننو دغمنا كفلو دم ترچبت دي خونو سيموت عين مالدا قبر سيد فصاميوچو سيمتو موت جيتانهنا اسرنيوچ يتمولوبات صتتا يسفنبات كفل قوياچو اسرنيوچ كفلون اندنا صدا تعززن نسوم የጌታነህን ሬሳ ጭዳ ሜዳ ወስደው በኋላ እንዳወቀነው የፍየል ደም አፈሰሱበትና በጥይት ደብድበው መንገድ ላይ ወረወሩት። ታሪኩም ከጥቂት ቀናት በኋላ እንደገና ተይዞ ወዲያው ተገደለ። ሽዋሮቢት እስር ቤት ውስጥ እንደዚህ አይነት ብዙ ታሪኮች ነበሩ። ምን ያህል ሰዎች እንደተረሸኑ አላውቅም። ነገር ግን እጃቸው ላይ የወደቁ እንዳሻቸው የሚያደርጓቸው በቂ ሰዎች የነበሯቸው እንደመሆኑ መጠን ገዳዮቹ ምን ጊዜም በግድያ ላይ የተጠመዱ እንደነበሩ በመሐላ ማረጋገጥ እችላለሁ። አዲስ አበባ እድሜ 60 ሲሆን የሚዘገንኑ ነገሮች ገጥሞኛል። ግን ከቀይ ሽብሩ ጋር የሚወዳደር የለም። ያየሁትን እንድነግራችሁ ከጠየቃችሁኝ መምህር ስለነበረውና ስለተገደለው ልጄ ልነግራችሁ እችላለሁ። ግን ሬሳውን አላየሁም። ቀበሌያችን ውስጥ በተደረገ ሰላማዊ ሰልፍ 15 ዓመት የሆናት የእህቴ ልጅ በጥይት ስትገደል አይቻለሁ። እንዲህ አይነት ታሪክ ብዙ አውቃለሁ። ሾላ አካባቢ ቀለመወርቅ ትምህርት ቤት አጠገብ በቀይ ሽብሩ ወቅት ከመቶ ያላነሰ ሬሳ አውራ ጎዳና ላይ ተጥሎ አይቻለሁ። በጣም የሚዘገንን ስለነበር እዚህ አካባቢ ይኖሩ የነበሩ ዘመዶችን መጠየቅ ማቆም ነበረብኝ። ጎረቤቶችስ ቢሆኑ የዘ ቤተሰብ የዘ ሴት ልጅ ወንድ ልጆቿን በሙሉ ለቀይ ሽብሩ ገብራለች። ኤልያስ ለስድስት ወራት በግብረ ሰይል ተፈዳይቶ በዚሁም የፍዳ ጠንቅ ከታወረ በኋላ ከሌሎች ጋር ሰበታ ተወስዶ ተገደለና ከጅምላ መቃብር ውስጥ ተጣለ። ሌላው ልጄ ብርሃን ለሁለት ወራት ግብረ ሰይል ከተቀበለ በኋላ በፈላ ዘይት ውስጥም ተነክሮ ነበር። ተገድሎ እዚሁ ቀበሌያችን ጎዳና ላይ ከማላውቃቸው 10 ልጆች ጋር ሬሳው ተጣለ። የታወቀችው የቀበሌ ባለስልጣን የሸዋሉልና ምክትሏ ብሩክ የተገደሉለት ቀበሌዎች በአካባቢያችን ብዙ ወጣቶችን ሲገሉ ሶስተኛው ልጇ ተገድሎ ጎዳና ላይ ሬሳው በመኪና ተጎተተ። ያን ዕለት ከእናቷ ጋር ቤተክርስቲያን ሄደን ጸሎት እያደረስን ነበር። ከሩቅ ሬሳ በመኪና ሲጎተት አየንና ላልታወቀው የፈረደበት ሰው አለቀስን። ከኔ ጋር የነበረችው ጓደኛዬ ያ የሚጎተት ሬሳ የልጅ ልጇ መሆኑን አላወቀችም ነበር። እጅጋየውና ወሰኔ በውሃና ፈሳሽ ባለስልጣን ሕንፃ ውስጥ በቤት ጠራጊነት ሥራ ተቀጥራ የነበረች ሴት ልጆች ነበሩ። እጅጋየው ተይዛ አረመኔያዊ በሆነ መንገድ በግብረ ሰይል በጣም ከመጎዳቷ የተነሳ ቀበሌው በሙሉ ሞታ እንዲፋጠንላት ይጸልይላት ነበር። 12 ቀናት ግብረ ሰይል በኋላ ገለው ሬሳዋን በቀበሌ ነዋሪዎች ቄራ እየተባለ መታወቅ በጀመረው መስቀልኛ መንገድ ላይ ጣሉት። አንዱ ተማሪ፣ ሌላው የመንግስት ሰራተኛ የነበረ፣ ሁለት ልጆች የነበሯት ቀበሌያችን ውስጥ ትኖር የነበረ አንዲት ሌላ ሴት ስም ጠፋኝ። አንድ ሌሊት ስኳዶች ተማሪውን ፍለጋ መጡና ጠፍቶ ቆየ። ታዲያ በሱ ቁጭት የመንግስት ሰራተኛውን መደብደብና ለመውሰድም ሊያስሩት ጀመሩ። በንዴት የተቃጠለችው እናት አንዱን የስኳድ አባል በጠርሙስ አለችው። ከዚያም ሁለቱንም እናትና ልጁን ወዲያውኑ እዚያው ገደሏቸው። ቤቱንም እንዳለ ዘረፉት። የወንድ ሟቹንም ልብስ አልተዉ። የቀበሌ ዘበኞች የተጠርጣሪዎች ጓደኞች እየመሰሉ ወደየቤቱ ስልክ ይደውላሉ። አንድ ጊዜ አንዲት እናትን በዚሁ መንገድ አታለሏትና ልጇ ከቤት እንዳለ ነገረቻቸው። እነሱም መጡና ልጁን ጎትተው አውጥተው በራፉ ላይ ገደሉት። እናትየዋ እሪ እያለች ብትወጣ እሷንም ጭኗ ላይ በጥይት መቷት። አንድ ቤት ደግሞ ሁለት ልጆች ገለው ውሾችን ለቀው ደሙን እንዲልሱ አደረጉ። ይህ ሁሉ በልጆቹ እናት ፊት ነበር። እናትየዋ ተንበርክካ ሬሳዎቹን እንዲተውላት ብትማጸንም እምቢ ብለው ይዘውባት ሄዱ። አብዮቱ ኮትኩቶ የሚያሳድጋቸው ሌሎች ልጆቹ ለጂ ብለውም አፌዙባት። ሴትየዋ እንደብደት አርጓት የልጆቹ አስከሬን ለትርኢት ከቀረበበት ስፍራ ላይ በየቀኑ ትቀመጥ ነበር። ለሚሊሻ ራሽን እንድናሰናዳ ስንታዘዝ እሷም እንዲሁ ታዛ አሻፈረኝ ስላለች አንድ ዘበኛ እጇን ሰበረው። እንዲያም ሆኖ ራሽን ወደምናሰናዳበት ወደ ቀበሌው አዳራሽ አምጥተዋት የግድ እንድትሰራ ተደርጎ ነበር። የስም የተደበቀ ልጅ ትዕግስት ሊያገባት ሞክሮ እምቢ በተባለ የቀበሌ ዘበኛ ተያዘች። አካባቢዋ ፒያሳ አቅራቢያ ነበር። ፍም እስኪመስል የጋለ ብረት በብልቷ በመስደድ አረመኔያዊ የሆነ ግብረ ሰይል ፈጸሙባት። ያልተወለደ አናርኪስት ተሸክመሽ እንደሆነ ለመፈተሽ ነው እያሉ ዘበኞች ሆዷ ላይ ይዘሉባት ይጨፍሩባት ጀመሩ። በዚሁ ስቃይ ውስጥ ሙታ ከተለመደው ከቀለመ ወርቅ ትምህርት ቤት አጠገብ ለትዕሪት ተጣለች። ነፋስ ስልክ ውስጥ የሌሎችን ልጆች እያደነ ሲገድል የነበረ የቀድሞ የመቶ አለቃ ማምሻውን ቤቱ ሲገባ በሌሎች ስኳዶች የራሱ 6 ልጆች በመትረየስ ታጭደው አገኛቸው። እንደሚታወቀው በዚያ ጊዜ ስኳዶች ደካማ ቀበሌዎችን ለመርዳት ወይም ትብብር ለማሳየት ከራሳቸው ውጭ የነበሩ ቀበሌዎችን ይጎበኙ ነበር። ታዲያ ያ የሟቾች አባት እንደነሱ ሁሉ ሰው ገዳይ መሆኑን አላወቁም ነበር። አንድ ሽማግሌ ሰው የተገደሉ 3 ልጆቻቸውን ሬሳ ከምኒልክ ሆስፒታል አስወጥተው ለመውሰድ የጥይት ዋጋ ከፈሉ ብሏቸው ከፈለጋችሁ አሉ። በድብደባና በአንድ ዓመት እስራት ብቻ ማምለጣቸው እድለኛ ነበሩ። ጥይት በነጻ ይገኝ ይመስላችኋል? የአምቡላንሱስ ቤንዚን እንዲህ ነበር የሚሉን ሬሳ ለመውሰድ ስንሄድ። ከጥቂት ጊዜ በኋላ ማንኛውም ሰው ሬሳ መውሰዱን ወይም ለሬሳ መክፈሉን አቆመ። በቀበሌዎች ሁሉ ይኸው ታሪክ ይደጋገማል። እሁድ እሁድ ቤተ ክርስቲያን እንገናኝና ፈጣሪያችን እንዲታደገን እንጸልያለን። ያልተነካ ቤተሰብ የለም። ገዳዮች ይኸው አብረውን ነው ያሉት። በየቀኑ እናያቸዋለን። እንደምንጠላቸውም ያውቃሉ። ሁላችንም ያን የፍርድ ቀን እየጠበቅን ነው። ሙሉ ታሪኩን ማወቅ ከፈለጋችሁ ቤተሰቡን ሁሉ ማነጋገር ይኖርባችኋል። ምክንያቱም እያንዳንዱ ቤተሰብ በልቡ ያመቀው ስንት ሐዘን፣ ህመም አለውና። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።